ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ክብራትና ክብራን አድማጮቻችን፣ ይህ የጋሻ አማራ ድምጽ ራዲዮ ነው። የዛሬ ዕለተ ሐሙስ መጋቢት 28 2015 ዓመተ ምህረት ዝግጅታችን እነሆ ጀመረ። የማስተናግዳችሁ ዮዲት ለገሰ ነኝ። በመጀመሪያ ወደ አጫጭር ዜናዎች እናልፋለን። ትህነግ እንደ አዲስ በርካታ ወጣቶችን ወደ ስልጠና እንዲገቡ ምልመላ ጀመረ። በተለያየ ዜና ባለፈው በፕሪቶሪያው ስምምነት መሰረት ትህነግ ትጥቅ እንዲፈታ አንዱ የስምምነት አካል መሆኑ ይታወቃል። ሰሞኑን ከፌደራል መንግስቱ የመጣ ትዕዛዝ ባሉት መሰረት የነፍስ ወከፍና የቡድን መሳሪያዎች በእጃቸው እንዲቆይ የተነገራቸው ሲሆን ከተለያዩ የትግራይ ክፍሎች በመሰብሰብ ተዋግተን ወልቃይትን ማስመለስ አለብን የሚል የጦርነት ዝግጅት ላይ ይገኛሉ። ይህ በሆነበት ነው የአማራ ልዩ ኃይል ትጥቅ ይፍታ እየተባለ የሚገኘው። ሀገር የታደገን የአማራ ልዩ ኃይልን ትጥቅ ለማስፈታት መሞከር ተቀባይነት የሌለው መሆኑ ተገለጸ። አሸባሪው ትህነግ ወያኔና ኦነግ ሸኔ ትጥቅ ሳይፈቱ ሀገር ያዳነ የአማራ ልዩ ኃይል ትጥቅ ይፍታ ማለት በህዝብ ላይ ጦርነት ከማወጅና ክህደት ከመፈጸም አይተናነስም ተብሏል። አሁን ላይ ድርድር በሚል ረብ የለሽ ምክንያት ትህነግ ትጥቅ እንዳይፈታ ያደረገው መንግስት መሆኑ ይታወቃል። ከዚህ ጋር ተያይዞ አቶ ሬድዋን ሁሴን ህወሓት ስጋት አለባት ብሏል። በዚህም ለትህነግ ወያኔ ደህንነት ብለው ወንጀለኛውን ታጣቂ ቡድን ትጥቅ እንዳይፈታ አድርገዋል። ከዚህ በተጨማሪም ሱዳን ያለው የትህነግ ወያኔ ኃይልም ትጥቁን እንዳይፈታ ተደርጓል። የዚህ ዓላማም ህዝብን ለማስጠቃት፣ ለማስወረር የሚደረግ ዝግጅት እንደሆነ በርካቶች ሲናገሩ ይደመጣል። ከአውሮፓና ከአሜሪካ ሄደው ሰሞኑን ሱዳን ያለው የትህነግ ኃይል ጋር ስብሰባ ያደረጉ የትህነግ ሰዎች ጊዜያዊ አስተዳደሩ ወልቃይትን በኃይል አስመልሳለሁ እንዳላቸው በመግለጽ ለወልቃይት እንዘጋጅ የሚል ቅስቀሳና ተነስ የሚል አዋጅ አድርገዋል። በሰላም ስምምነቱ መሰረት ትግራይን ይይዛል የተባለው መከላከያ ሰራዊት ከትህነግ ብቻ ሳይሆን ከትግራይ አዋሳኞች ወጥቷል። በዚህ አካባቢ የሚኖረው ህዝብ በትህነግ የዘር ፍጅት ሲፈጸምበት የኖረና አሁንም ትህነግ እድል ቢያገኝ ሊበቀለው ያሰፈሰፈ እንደሆነ ይነገራል። በዚህ ሁኔታ ልዩ ኃይል ትጥቅ ይፍታ ማለት ህዝብን ለዘር ፍጅት ማመቻቸት እንደሆነ ግልጽ ማሳያ ሆኗል። የኦህዴድ አመራሮች ከትግራይ ጋር የሚደረግ ግንኙነት የስልጣናችን መጠበቂያ ነው ብለው መወሰናቸው ተሰምቷል። ከዚህ በፊት ጃዋር መሐመድ ከትግራይ ጋር የሚደረግ ግንኙነት የስልጣናችን መጠበቂያ ነው ሲል ተናግሯል። አሁንም የኦህዴድ አመራሮች ከትግራይ ጋር የሚደረግ ግንኙነት የስልጣናችን መጠበቂያ ነው በሚል ሐሳብ ስምምነት ላይ ደርሰዋል። ኦህዴዶች ቀደም ሲል የስርዓቱ ጉሮሮ አድርገው በአማራ ማንነት ሲያወድሷቸው የነበሩት ወልቃይትና ራያ ለአማራ ከተመለሱ የዲሞግራፊና ጂኦግራፊ አቅማቸው ስለሚጨምር ይገዳደሩናል የሚል ሐሳብ ይዘዋል። ከዚህ በተጨማሪም ወልቃይትና ራያ መመለስ የለባቸውም፣ ከተመለሱ እኛም አዲስ አበባን እንጠይቃለን የሚል ሐሳብም አመንጭተዋል። በአጠቃላይ ግን የኦህዴድ አመራሮች ከትግራይ ጎን በመቆም የስልጣናቸውን ቆይታ ለማስረዘም ወስነዋል። ከዚህ በተጨማሪም በወልቃይት ጉዳይ ከትግራይ ጋር መቆም አለብን የሚለው የኦነጋውያን አቋም የትግሬን ልብ ማለስለሻ ሆኖ ቀጥሏል። ክቡራትና ክቡራን አድማጮቻችን፣ የዕለቱን ዜና በዚህ እናጠናቅቃለን። ወደ ሁለተኛ ክፍል ዝግጅታችን እንሸጋገራለን። አብራችሁን ቆዩ። ጋሻይ አማራ ድምጽ ራዲዮ ነው። የዛሬው የሁለተኛ ክፍል ፕሮግራም እንቀጥላለን። የዛሬው የውይይት ፕሮግራም እንግዳዬ ዶክተር አረጋኸኝ ንጋቱ ነው። ዶክተር አረጋኸኝ ብዙዎቻችሁ እንደምታውቁት የጋሻ አማራ ቼርማን ነው። እሺ ዶክተር አረጋኸኝ፣ በመጀመሪያ በዛሬው ፕሮግራም አብረኸኝ ስለቀረብክ በጣም አመሰግናለሁ።
እኔም በጋሻ አማራ ድምጽ ራዲዮ ፕሮግራም ላይ ስለጋበሽኝ አመሰግናለሁ ዮዲት።
እሺ በመጀመሪያ ሰሞኑን ያለፉት አንድ ሁለት ቀናቶች የሰማነውን ዜና መልሼ በመናገር ልጀምር። የአማራ ልዩ ኃይል ትጥቅ እንዲፈታ የክልሉ መንግስት መስማማቱን ሰምተናል። ሰሞኑን ደግሞ በባህር ዳር በተደረገው ስብሰባም ይሄ ተወስኗል። በአንድ ቦታ መሳሪያ መንጠቅ መሳሪያ ጥርነፋም እንደተጀመረ ሰምተናል። ዛሬ ደግሞ በሰማነው ዜና መሰረት በአዴን መግለጫ አውጥቶ አማራ ልዩ ኃይል ትጥቁን እንዲፈታና እንዲመልስ ጥሪ አቅርበዋል። በዚህም የአማራ ልዩ ኃይል በአንድ ወር ውስጥ በመጪው አንድ ወር ውስጥ ለመከላከያ ሰራዊት ትጥቁን እንዲያስረክብና ይህንንም አድርጎ እንዲጨርስ እየተሰራ ነው። ይህንን ደግሞ የሚመራው ጀነራል አበባው ታደሰ እንደሆነ ይህን ግብረ ኃይል የሚመራው ሰምተናል። ስለዚህ ይሄ የአማራን ልዩ ኃይልን ትጥቅ የማስፈታት የሚከናወነው አማራ በተለያዩ ቦታዎች ወረራ እየጠበቀው ትህነግ በወልቃይትም በራያም በኩል ልትወረው እየተዘጋጀች ባለችበት ጊዜ ደግሞ የመንግስት የሚመራው የኦነግ ኃይል ደግሞ በደራም በመተከልም አካባቢ አማራን ለመውረር በሚዘጋጅበት ጊዜ ነው እና ይሄ አማራን እንደ አማራ ክልሉን ከክልሉም ውጭ ያሉትን አማራዎች ለማጥፋት የሚሰራ በህወሓትና በኦነግ በመንግስት ኃይሎች ጥምረት የውጭም ኃይሎች የሚሳተፉበት እንደ አሜሪካን ያሉ ኃይሎች የሚሳተፉበት ድርጊት ነው። ይሄ በሚከናወንበት ጊዜ የእኔ ጥያቄ ምንድን ነው? የአማራን ህልውና ለመጠበቅ እና ለአማራን ለመከላከል ለፋኖ እና ለልዩ ኃይል ብቻ ነው ወይ ይሄንን ግዴታ መተው ያለብን? የአማራስ ህዝብ ግዴታ የለበትም ወይ? ምን ማድረግ አለበት? እንደምንሰማው ከሆነ ልዩ ኃይል ትጥቄን አልፈታም ብሎ ብዙዎቹ የአማራ ፋኖን እየተቀላቀሉ የህዝባዊ ኃይሉን እየተቀላቀሉ መሆኑን ሰምተናል። ይሄም ደስ የሚያሰኝ ነገር ነው። ግን እነኚህን ልጆቻችንን እንዴት ነው እሱ እንደ ህዝብ መርዳት ያለብን? ግዴታም የለብንም ወይ እንደ አማራ እንደ አንድ ህዝብ ብዬ ልጠይቅህ።
ዮዲት፣ ይሄ ከባድ ጥያቄና ረጅም ጊዜም ሊወስድ የሚችል ነው መልሱ። ግን ባጭሩ ሲቀመጥ እንግዲህ እንደምናስታውሰው አማራው በተለያየ ቦታዎች ይገደላል። የሚገደለው ጦርነት ምርኮ በሌለበት ቦታ መንግስት ያስገባው ለመንግስት መዋል ያለበት ትጥቅ ነው። እንግዲህ ኦነግ ሸኔ እየተባለ የተለያዩ ትጥቆች በመንግስት ለመንግስት ሰራዊት ለፌዴራል ሰራዊቱ ወይም በፌዴራል ሰራዊቱ ስለሚገኙ አካሎች የገባ መሳሪያ አማራውን በኦሮሚያ በመተከል በጥያቄሽ እንዳነሳሽው በአጣዬ በተለያዩ ቦታዎች ይገደሉበታል። በሌላ በኩል ደግሞ ታስታውሽ እንደሆነ አብይ ይህን ጥቁር መሳሪያ አማራ እጅ ሲያይ ሰራዊቱ እየተገደለ የተወሰደበት መሳሪያ ነው ብሎ እንደውም የፌዴራል ሰራዊቱ የአማራው ቀንደኛ ጠላትን አድርጎ እንዲወስደው ፋኖን ለማሸማቀቅ የሞከረበት ነው። ይሄ በብልጽግና መንግስት፣ በኦሮሚማ መንግስት መከላከያ ሰራዊቱም ሆነ ፋኖን በፍጹም እንዲኖሩ አይፈለግም። ቀደም ብሎም ገና አሳምኖ ጽጌ ከመሞቱ በፊት አብይ 40 ዙር 50 ዙር ድረስ የሚደርስ ኦሮሚያ ክልል ውስጥ እንትን እየተባለ አማራ ክልል ውስጥ ልዩ ኃይል ጥቂት እንኳን ሲሰለጥን እኛ ለልማት ብለን የምንልካቸውን ገንዘብ ወደ ለጦር መሳሪያ እየዋሉት ነው ብሎ የአማራውን ራስን መጠበቅ እንደ ወንጀል ሲቆጥረው ነበር እና ያ ሲንከባለል ቆይቶ ከወያኔ ጦርነት በኋላ የአብይ መንግስት በአማራ ከፍተኛ መስዋዕትነት፣ በፋኖ በልዩ ኃይሉ ከፍተኛ መስዋዕትነት ስልጣኑ ከተረጋገጠለት በኋላ መጀመሪያ የሚታየው ነገር አማራን ከትጥቅ ማስፈታት የተለየ አይደለም። ትጥቅ ማስፈታት ነው የሚፈልገው። መጀመሪያ አማራ ፋኖን የመደበኛ ብሎ ሊወስን ፈልጓል። ግን ባንክና የመንግስት ድርጅቶችን የሚዘርፍ ራሱ የሚመራው ኦነግ ሸኔ የሚባል ደግሞ በመላው ሀገሪቱ እየተንቀሳቀሰ ነው፣ ከተሞችን እያጠፋ ያለበት ነው። አሁን ደግሞ መቼስ የተገላቢጦች ነው እና የስትራቴጂክ ግንኙነት ከአማራው ጋር ከብአዴን ጋር አማራ እንኳን ማለት አይችልም፣ ብአዴን እና ኦፒዲኦ ወያኔን ለማስወገድ ታክቲካል የሆነ ግንኙነት ነበራቸው ማለት ይቻላል። ምክንያቱም የአማራ ፍላጎትና የኦፒዲዮ ፍላጎት አንድ ሊሆን አይችልም። ግን ብአዴንን እየተጠቀመ ለውጥ አመጣ። አሁን ደግሞ ይሄንን የአማራና የኦሮሞ ግንኙነት የሚባለው ተሽሮ እውነተኛ ስትራቴጂክ ግንኙነት ያላቸው ወያኔና ኦፒዲኦ ወይም ወያኔና ኦሮሚማው መንግስት ባደረጉት ስትራቴጂክ ግንኙነታቸው እና ምዕራባውያንም ባደረጉት ወያኔን ከመሬት አንስቶ የማቆም ፖለቲካሊ ቫያብል የማድረግ ጥረታቸው እዚህ ደረጃ ደርሶ ይኸው አማራን ለማጥፋት ከፍተኛ እንቅስቃሴ ላይ ናቸው። አሁን ይሄ ጠቅላላ የአማራ ልዩ ኃይል ብቻ ሳይሆን ሌሎችም ልዩ ኃይሎች ይጠፋሉ የሚባለው በሙሉ ታርጌት የሚያደርገው ለአማራው ብቻ ነው። ኦሮሚማ እንደውም የኦሮሚያ ልዩ ኃይል እንዲፈርስም አይፈለግም ብሎ ከደቡብ የመጣው እንትን ይላል። ይህንንም ደግሞ መግለጫ የሚሰጡት አዲስ አበባ እንኳን አይደለም። አበባውም ያልሽው ጀነራል አበባውም በይው የሌላው ተልእኮ የሚመጣው የአብይ ተላላኪዎች በሙሉ ይህን የሚናገሩት ባህር ዳር እየሄዱ ነው። በኢትዮጵያ ላለ የልዩ ኃይል ባህር ዳር ሄዶ የአማራ ልዩ ኃይል ላይ ማተኮር የተፈለገው ዓላማው አማራን ትጥቅ አስፈትቶ መጨፍጨፍ ነው። ለዚህ ደግሞ አማራው ገበሬው አማራ በወለጋ በተለያዩ ቦታዎች መጀመሪያ የሚደረገው ትጥቅ የነፍስ ወከፍ መሳሪያ ራስ መጠበቂያ መሳሪያውን እንዲፈታ ከተደረገ ዱላ እንኳን እንዳይዝ ከተደረገ በኋላ ጭፍጨፋ የሚካሄድበት። በአሁኑ ሰዓት በኦሮሚማ መንግስት አማራው ወጣት የሰለጠነ ወታደር ወይም ደግሞ ፋኖ ወይም ልዩ ኃይል በሙሉ የመንግስት ጠላት ተደርገው ነው የሚታዩ። ምክንያቱም ነገ ለሚደረገው የአማራ ጭፍጨፋ ኃይል ሆን ይወጣሉ፣ ህዝባዊ ኃይል ሆን ይወጣሉ የሚል ፍርሃት ያለባቸው ስለሆነ ነው። እና የአማራውን ጥላቻ ከፍተኛ ነው። አሁን በእነሱ አይን አማራውን እስከ መጨረሻው በማያዳግም ሁኔታ ቀብረን መጨረስ አለብን የሚል ይዘው አቋም ይዘው አማራው ልዩ ኃይል እና ፋኖ እንዳይኖረው ለማድረግ የሚደረግ ነው። አሁን እንደ እያንዳንዱ ብአዴንን እንተውና እያንዳንዱ ፋኖም ሆነ የአማራ ልዩ ኃይል መረዳት ያለበት ትጥቅ ቢፈታም የመንግስት ጠላት ነው፣ ከመገደል የሚያድነው ነገር የለም። ይልቅ የሚሻለው ለራስም ለህዝብ ህልውና፣ ለቤተሰብም ህልውና፣ ለወገንም ህልውና ሲባል ራሱንም ወገኑንም ለመጠበቅ ሊያጠፉት የመጡትን ኃይሎች መቋቋም በሚችልበት ሁኔታ በፍጹም ትጥቁን ሳያወርድ ከህዝቡ ጋር ቆሞ ህዝቡ ደግሞ ለዚህ ተገቢውን ድጋፍ እየሰጠ ማድረግ ብቻ ነው። እዚህ ውስጥ ብአዴን የምናየው ነው ኦልሬዲ የታዘዘውን የሚያደርግ እንዳውም እሱ መናገር ያቃተውን ከፌዴራል ሰራዊት እና ከፌዴራል መንግስት እየመጡ በእሱ ስም እንዲናገሩለት ለማድረግ የሚሞክር ብአዴን በዚህ በኩል ጥሩ ነው፣ በሌላ በኩል የአብይ ነው እየተባለ ለመመካክኘት እና የራስን ቆዳ ወይም ደግሞ ምንድን ነው አሳማ ሊፕስቲክ ተቀብታ ልትቀየር እንደማትችል ሁሉ ብአዴንም ከህዝብ ጋር የቆመ ለማስመሰል ሌሎች ከውጭ መጥተው እንዳሉና ብአዴን እንደውም ይሄን ነገር እንዳልደገፈ ሁሉ ለማስመሰል የሚያደርጉት ነገር አለ። ግን ሰራዊቱ ነው እየተከራከረ ያለው። ብአዴን ግን የአብይን ትዕዛዝ ተከትሎ በአማራው ላይ ይህንን ነገር አድርጓል። ህዝብና ሰራዊቱ መቀበል የለበትም የሚለውን ነው ማሰምረው። አረዘምኩት መሰለኝ ዮዲት።
አይ ምንም አላረዘምከውም ዶክተር አረጋኸኝ። ከዚህ በተያያዘ የምጠይቅ ጥያቄ በመጀመሪያ ላስታውስ የምፈልገው ምንድን ነው፣ በአማራ ክልል መጋቢት 24 የተወሰኑ ቀናቶች በፊት መጋቢት 24 2015 ዓ.ም በተለያዩ የአማራ ቦታዎች ሰላማዊ ሰልፍ ተወጥቷል። ይህም ሰላማዊ ሰልፍ የአብይ አህመድን እና የእሱን መንግስት የኦሮሞማ መንግስት ያመጣብንን አማራ ላይ ያመጣበትን ሰቆቃ፣ ጭፍጨፋ እና የጨለመ ጊዜ የሚያነሳና አብይ አህመድና መንግስትህ መምራት አልቻልክም፣ እንደውም አውቃችሁ እየጨፈጨፋችሁን አማራን እያጠፋችሁ ነው፣ ስለዚህ ልቀቁ የሚል ጥያቄን ያነሳ ነው። ከዛ በፊት ደግሞ በህዝብ ተወካዮች ምክር ቤት አማራን ክልል ወክሎ የተናገረው ክርስቲያን ታደለ ጠቅላይ ሚኒስትሩን የዜጎችን ህልውና የዜጎችን ደህንነት ማረጋገጥ ስላልቻሉ ከመቀመጫቸው እንዲወርዱ ብሎ ጠቅላይ ሚኒስትር አብይ አህመድን ጠይቆ ነበር እና ይህንን በተከናወነበት ጊዜ የጠቅላይ ሚኒስትሩ አማካሪ የሆነው አቶ አዲሱ አረጋ ቂጤሳ በሩዋንዳ ውስጥ ነኝ ብሎ ሩዋንዳ ነኝ ያለሁት ብሎ እሱ ያለውን ሰመራይዝ ለማድረግ ያህል ሩዋንዳ ውስጥ የተከናወነውን የዘር ተኮር ጭፍጨፋ ከዚህ በፊት የተከናወነው የዘር ተኮር ጭፍጨፋ ኢትዮጵያ ላይ ይከናወናል ብዬ ሰጋለሁኝ፣ በተለይ መንግስትን ስልጣን ልቀቅ ስልጣን ልንጠቅ የሚሉ ኃይሎች ላይ ጭፍጨፋ ሊደረግ ይችላል የሚል መልእክት፣ የማስፈራሪያ መልእክት አስተላልፏል እና ይሄ አማራ ላይ ያነጣጠረ መሆኑን እና አማራ ዘር ጭፍጨፋ ሊደርስበት እንደሚችል የሚናገር መልእክት መሆኑን ለመገመት በጣም ከባድ አይመስለኝም። ስለዚህ አማራ በመንግስቱ ደግሞ እንደምናውቀው ከሆነ አንድ ዘር ጭፍጨፋ ከመደረጉ በፊት የሆነ ፕሮፓጋንዳ ይረጫል እና ይሄ አንደኛው የፕሮፓጋንዳ አካሉ ነው ብዬ አምናለሁኝ። ስለዚህ አማራ ትልቅ የሆነ መንግስት መራሽ ዘር ጭፍጨፋ፣ የበለጠ ዘር ጭፍጨፋ፣ ከወለጋው ራሱ የበለጠ ዘር ጭፍጨፋ እየጠበቀው ትህነግ ልትወረው እየጠበቀችው ኦነግ ልትወረው እየጠበቀችው እና ሁሉም ኃይሎች ደግሞ ይሄንን ባድኑን የሆነ ብአዴንን እየተጠቀሙ እንደሆነ የሚያስጨፈጭፉት እያወቀ ምንድን ነው እሱ ማድረግ ያለበት? በብአዴን እጁና እግሩ ታስሮ አማራ ራሱን መከላከል ይችላል ወይ? ራሱን ነፃ ማውጣት ይችላል ወይ ብዬ ልጠይቅህ።
በጣም ጥሩ ጥያቄ ነው ዮዲ። በመሰረቱ አዲሱ አረጋ ቂጤሳም የተናገረው የተለያዩ የኦሮሚማ ካድሬዎችም ይሄን መንግስት የነካ ኢትዮጵያ ትፈርሳለች እያሉ የሚናገሩት በሙሉ ከፍርሃት የመነጨ ፍርሃታቸው ምንም ነገር ለማድረግ ወደኋላ አይሉም። ይህንን ደግሞ እኛ አሁን በአማራ ክልል ሕዝብ ብሶቱን እና የሚሰማውን ስሜት ስለዚህ መንግስት እውነቱን መናገሩ ወይም ደግሞ ክርስቲያን ታደለ በፓርላማ መሰረታዊ በጣም በጣም ሚኒመም በጣም ትንሽ የሚባለውን የመንግስት ኃላፊነት መወጣት ያቃተው መንግስት ስለሆነ ከስልጣኑ ቢወርዶ አያስቡም ወይ የሚለው አነጋገር በሙሉ እስካሁንም መቆየት የለበትም። ይሄንን መውደቅ ከጀመረ የዛሬ 3-4 ዓመት ሆነ። እንደውም ሞረሽ እንኳን ይህን ጥያቄ በመግለጫ ከጠየቀ 1-2 ዓመት ያልፈዋል። እና ይሄ መውደቅ አሁን አይደለም፣ ገና ስልጣን ይዞ ጥቂት ቀናት ሳያልፉ ይሄ ነገር የተረጋገጠ ነው። አብይ ይሄ ጭፍጨፋውን በተመለከተ አብይ የአዲስ አበባ ህዝብ በድጋፍ በሚጨፍርበት ሰዓት አብይን በመደገፍ ኩዴታ ያደረጉ ሊያሞክሩ ወታደሮች ቤተመንግስት መጡ ሲል እኮ የአዲስ አበባ ህዝብ ይጠብቀኛል አላለም እኮ። ከዙሪያዋ ሊመጡ የነበሩ ብዙ ነገሮች አሉ። ይሄ ነገር ቢደረግ በመቶ ሺዎች ነው የሚያልቁት። ይሄን መፈንቅለ መንግስት አታስቡ፣ ከታሰበ በብዙ ሺዎች ናቸው የሚያልቁት ብሎ ይሄውን ሁሉ የሚያስፈራሩት አብይም ይሁን አዲሱ አረጋ ቂጤሳ ከፍርሃት የመነጨ ምን ያህል በህዝብ እንደተጋለጡ ስለሚያውቁ ነው። በሌላው አቅጣጫ ደግሞ ስታይ ማስፈራራት አማራውን ለመጨፍጨፍ ይሄ ማስፈራራቱን ባዶ ነው። ምክንያቱም መግደሉን ኦልሬዲ ከጀመሩት ቆይተዋል። ምናልባት ሊሉ የሚችሉት እንደው ከዚህም በላይ እንገላለን፣ የጆሃር ተነካ ተብሎ ሻሸመኔ አማራ የሚገደልበት ምንም ምክንያት የለም። አዲስ አበባ አንድ ከያኔ ተገደለ ተብሎ ሌላ አካባቢ ሰው መገደል የለበትም፣ ቤተክርስቲያን መቀጠል የለበትም። ይህን ሲያደርጉት ቆይተዋል። አማራው ምን ስለጠየቀ ነው ወለጋ ሰው ሲገደል የነበረው? መተከል ሰው ሲገደል የነበረው? አማራ ሲገደል የነበረው? ይሄ ሁሉ ባዶ ማስፈራራት። ኦልሬዲ እያደረጉት ያሉትን ይበልጥ እናደርገዋለን ማለት ከሆነ ዞሮ ዞሮ የማይቆም ለአማራው፣ አስፈራሩትም አላስፈራሩትም ይሄንን ነገር በእቅድ ይዘው አማራ ከኦሮሞ ክልል ውስጥ የሚኖር በ15 ሚሊዮኖች የሚቆጠር አማራን ጨርሰው ማስወጣት ይፈልጋሉ። ይህንን እየሄዱበት ባለ ሁኔታ ይህንኑ የሚያደርጉትን ነገር እናደርጋለን ብለው ሲሉ ምናልባት ቁጥሩን በሺዎች እንጨርስ እንደሆነ በሚሊዮኖች በአንድ ጊዜ እንጨርሳለን የሚል ግንዛቤ ካልሆነ በስተቀር አይሆን። ያ ደግሞ ሊሆን አይችልም። ህዝብ ብዙ ነው፣ ቀላል ቁጥር አይደለም። እዛም ድረስ ደግሞ አማራው ዝም ብሎ የሚያይ አይመስለኝም። አሁን የነሱ ፍርሃት ምንድን ነው? በፍርሃት ተወጥረዋል። አማራው በጠላትነት ይዟቸዋል። ያ ፍርሃታቸው የፍርሃት መጠናቸው በማስፈራራት የሚያደርግ ይሄ ደግሞ የአምባገነኖች የፋሽስቶች መለያ ነው። መለስ ዜናዊምና ወያኔም እኮ ወያኔ ወይም መለስ ዜናዊ ከስልጣን ከወረደ አገር ትፈርሳለች ይሉን ነበር። እነዚህም ደግሞ ያንን ነው እያሉ ያሉ። አብይ ከተነካ መንግስት ይፈርሳል። እንደውም አብይ ከጠቅላይ ሚኒስትርነቱ መነሳት የኦሮሚማ መንግስት እንኳን እያለ የአብይ ጠቅላይ ሚኒስትርነት መነሳት ኢትዮጵያ ትጠፋለች ይላል። እንግዲህ መለስ ዜናዊ ሞቶ ኢትዮጵያ ምን ሆናለች? ኢህአዴግ ከስልጣን ወያኔ ከስልጣን ከ4 ኪሎ ስልጣን ሄዶ ኢትዮጵያ ምን ሆናለች? ወይም ደግሞ የደቡብ ተወላጅ ኃይለማርያም ደሳለኝ ለቆ ምን ሆኑ? አብይ ነገ ቢወጣ ምንድን ነው? ምንም አይሆን። ግን ያው እነ ጆሃርም እነምንም የሚሉት ከ70 ዓመት ትግል በኋላ ከምናምን በኋላ ያገኘነውን ስልጣን ማጣት ስለሌለብን የአብይን ስልጣን ማስጠበቅ አለብን ነው የሚባለው። ከዚህ አንጻር እውነት ለመናገር አማራውን ያስደፈረው በጥያቄሽም እንዳነሳሽው የአማራውን ያስደፈረው ኦሮሞዎች በአማራው ላይ እንደፈለጉ ኦሮሚማዎች በአማራው ላይ እንደፈለጉ እንዲሆኑ ያስቻላቸው የብአዴን መሳሪያነትን ስለሚተማመኑበት ብአዴን በምንደኛ ሆኖ ቅጥረኛ ሆኖ ከደመቀ መኮንን ጀምሮ እስከታች ድረስ በተለይ በዞን ደረጃ እስካሉት ድረስ እርስ በራሳቸው የማይተማመኑ የተጠላለፉ ለአሽከርነት ለምንደኝነት የተዘጋጁ ሰዎች ስለሆኑ እነሱን ተጠቅሞ የፈለገውን ማድረግ እንደሚችል ይታወቃል። አሁን ባለፈው ባነሳሽው ሰላማዊ ሰልፍ እንኳን በሌሎች ከተሞች እንደፈለገ ሰላማዊ ሰልፍ ሲደረግ የባህር ዳርን ከተማ ይጠብቅ የነበረው አብይ ነው። ራሳቸውን እንኳን መተማመን የማይችሉ ብአዴንን እየጠበቀ ያለው አብይ ነው። ስለዚህ እነሱ ደግሞ ስልጣናቸውም ህልውናችንም የተጣበቀው ከአብይ ጋር ነው ብለው የሚያምኑ ስለ አማራው ምንም ግድ የማይሰጣቸው ስብስቦች ናቸው። ስለዚህ አማራው በብአዴን ላይ ተስፋ ቆርጦ በራሱ ላይ እና በፈጣሪው ላይ በእግዚአብሔሩ ላይ ብቻ በመመስረት ይሄንን ስርዓት ማስወገድ ያለበት ይመስለኛል። ይሄንን ነው የምለው ዮዲት።
እሺ ዶክተር አረጋኸኝ በጣም አመሰግናለሁኝ። እስማማለሁኝ። አይ ቲንክ ኦሮሞማ ህወሀት የአማራ ጠላቶች፣ የኢትዮጵያ ጠላቶች የሚባሉት ሁሉ አማራን የሚያስፈራሩት ለማስፈራራት የሚፈልጉት ስለሚፈሩት ይመስለኛል። ምክንያቱም ከነጭም ከአረብም መሳሪያ ለምነው አግኝተው ራሳቸውም ተጣምረው ሱዳንም መታ ኢትዮጵያን እንድትወር አድርገው ይህን ሁሉ አድርገው ግን ስቲል አማራ ትጥቁን እንዲፈታ የሚፈልጉት ምንድን ነው? ስለሚፈሩት ነው። ይሄን ሁሉ ኃይል አደራጅተው አማራን እውነት ብአዴንን ከራሱ አስወግዶ አንድ ሆኖ ከተዋጋቸው በጥቂት ጊዜ እንደሚያጠፋቸው ወይም ራሱን በደንብ እንደሚከላከል ስለሚያውቁ ነው፣ ስለሚፈሩት ነው እነሱም ይሄንን ሁሉ ፕሮፓጋንዳ የሚነዙት ብዬ አምናለሁኝ። እንዳልከው ከአምላክ ስር አማራ ክንዱን አጠንክሮ መዋጋት ምንም ምርጫ የለውም፣ ደግሞ አሸናፊም ይሆናል ብዬ አስባለሁኝ።
ትክክል ነው። ትክክል ነሽ ዮዲት። አክቹዋሊ እንደውም አንድ ነገር እዚሁ ላይ ማንሳት ያለብን አሁን ወያኔና የአብይ አገዛዝ የፈጠሩት ጥምረት ወና ጣምራ እንቅስቃሴ አማራውን ለመውረር ነው እና የመጨረሻ ሶሉሽን ልክ ናዚዎች በአይሁዶች ላይ የመጨረሻ ውሳኔ እናደርገ ፋይናል ሶሉሽን ብለው እንዳደረጉት አይነት ያንን ለማድረግ እየተዘጋጁ ነው። ወያኔዎቹ ምዕራብ ትግራይ እና ደቡብ ትግራይ በሚል የምዕራብ ፕሮፓጋንዳዎችን በሚረጩት መርዝ፣ አብይም ደግሞ ያው በምን እንዳሚያድር በተዘዋዋሪ መንገድ በኮሎኒያሊስት ሲስተም ውስጥ ያለች በእጅ አዙር ቅኝ ግዛት ውስጥ ያለች አገር አለች። ያችን ምንዳውን ለመቀበል ወልቃይት ጠገዴን ከአማራ ራያን ጠለምትን ከአማራ እጅ ወደ ወያኔ እጅ ለማስገባት የግድ አማራውን ትጥቅ ማስፈታትና ወረራ እንደፈለጉ መፈጸም ይችላሉ። ትጥቅ ታስፈታ ነው፣ ምንም ማድረግ አይችልም፣ በባዶ እጁ ሊዋጋን አይችልም። የፈለግነውን መሬት እናደርጋለን፣ የፈለገውን አማራ እንጨፈጭፋለን ነው። ግን ያላዩት ምንድን ነው? በእንደዚህ አይነት ጦርነት ውስጥ ሲገባ ምንም ነገር እርግጠኛ ሆነው መስራት አይችሉም። አማራው ምንጊዜም ትጥቅ በአይሮፕላን ገብቶለት ወይም ደግሞ እንደ ኦነግ ሸኔ በመንግስት እየገባለት ከአረብ ሀገር እየገባለት እያደረገው አይደለም። በሚዋጋባቸው ቦታዎች እየማረከ ነው እና ይሞክሩት ከወያኔዎችም ከኦነግ ሸኔዎችም ሊወጉት በመጡበት መሳሪያ ራሱን ተከላክሎ እንደሚያሸንፋቸው መጠራጠር ያለባቸው አይመስለኝም። ለዚህም ነው ከፍርሃት የተነሳ አንድ አማራ ዱላ እንኳን ገበያ ይዞ እንዳይወጣ የሚያደርጉት ያለምንም መከራከያ እንደፈለጉ ለማድረግ ነው። አማራው በቃኝ ያለበት ጊዜ ነው። ግን እንዳልሽው በአዴን እጅ ተወርች አድርጎ አስሮ አማራው እንዲቀጠቀጥ ያደረገ 32 ዓመት ሙሉ አማራ ዋጋ እንዲከፍል ያደረገው በአዴን ነው። በአዴን መጀመሪያ የውስጥ ጠላትን ማስወገድ፣ ከውጭ የሚጠሉንን ለማስወገድ ቀላል ነው። በአሁኑ ሰዓት ግን የመጀመሪያው ጠላታችን፣ ቀንደኛ ጠላታችን በአዴንና በአማራ ስም የሚንቀሳቀሱ የአማራ አደረጃጀቶች ናቸው እና ይህንን በጣም ለይተን ማወቅ አለብን። አማራው ይህንን ማወቅ አለበት። በፍጹም በፍጹም ከዚህ ስርዓት ፍትህን፣ ሰላምን፣ የተስተካከለና የተረጋጋ ኑሮን መመኘት አይችልም። ስለዚህ መሞት አንድ ምርጫው ነው፣ ነፃነት ሌላ ምርጫው ነው። ማንም ህዝብ ይሆን ሞትን እና መዋረድን ከነፃነት ለነፃነት ሊቀይር አይችልም እና አማራው ለነፃነቱ የመቆም ግዴታ ስላለበት ህልውናውን ያስከብራል። የአማራ ልዩ ኃይልም ቢበትኑትም የሚፈልጉትን ያህል ቢበትኑም የፈለጉትን ያህል ትጥቅ ቢያስፈቱትም የተወሰኑ ሰዎች ይህንን ነገር እስካልተቀበሉ ድረስ ትግሉ ይቀጥላል። ፋኖ ህዝብ ነው። የአማራ ልዩ ኃይልም የህዝቡ አካል ነው። ትግሉ ይቀጥላል እና አይሳካላቸውም። በፍርሃት የተወጠረ የአብይ መንግስት መውደቁ አይቀሬ ነው። ይሄ ደግሞ የታሪክ ሀቅ ነው። ዮዲ
በጣም ትክክል ዶክተር አረጋኝ። ከሺህ ዓመት ባርነት የአንድ ቀን ነፃነት ብሎ የአማራ ህዝብ መነሳቱ አይቀርም። በቅርቡ የምናየው በጣም በቅርቡ የምናየው ይሆናል። በጣም ስለነበረን ጊዜ አመሰግናለሁ ዶክተር አረጋኝ።
በጣም አመሰግናለሁ ዮዲት፣ እኔም በፕሮግራምሽ ስላስተናገድሽ።
ክቡራን አድማጮቻችን ለዕለቱ ያዘጋጀንላችሁ መርሃ ግብር ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልን።
ራያም ግንብ ይበል፣ ወልቃይት ግንብ ይበል፣ ጠገዴም ግንብ ይበል፣ ጠለምትም ግንብ ይበል፣ ሸዋ ላይ ግንብ ይበል፣ ጎጃም